ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 26 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። አድማጮቻችን የሰኞ ምሽት ፕሮግራማችን ከቁጥጥራችን ውጪ በሆነ ቴክኒካዊ ችግር ምክንያት ሊተላለፍ ባለመቻሉ ከፍ ያለ ይቅርታ እንጠይቃለን። በቅድሚያ ዜና በማስከተልም የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግድም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ አተታ እናሰማለን። በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና
ባለፉት ሳምንታት በወሰን አካባቢ የሱዳን ጦር በጎንደር ገበሬዎች ላይ ባደረሰው ጥቃት ከ70 በላይ የሚሆኑ ገበሬዎችን አፍኖ የወሰደ ሲሆን የታፈኑትን ለማስለቀቅ በተደረገው ጦርነት ጉዳት የደረሰ መሆኑ ታውቋል። ሰኞ ሰኔ 25 ቀን የታፈኑትን ገበሬዎች ለማስለቀቅ በአካባቢው የነበሩ ገበሬዎች በአፋኙ ኃይል ላይ ጦርነት ከፍተው የነበረ ሲሆን በተደረገው የተኩስ ልውውጥ ላቀው ሰለሞንና ገብሬ አውለው የሚባሉ ሁለት አርሶ አደሮች ህይወታቸውን ሲያጡ ሌሎች ከአምስት በላይ የሚሆኑ ቆስለው በመተማ ሆስፒታል በመታከም ላይ ናቸው። የአርሶ አደሮቹ ሞት ከተሰማ በኋላ የመተማ የሸህዲና የአርማጮ ህዝብ ጦርነት ለመቅጠም መስማማቱ ተሰምቷል። በአካባቢው የነበረው የወያኔ የመከላከያ ኃይል አባላት ምንም አይነት ትብብር አለማድረጋቸውም ታውቋል። በተያዘ ዜና በወያኔ ፈቃድ የኢትዮጵያን መሬት በቋራ በኩል የወረረው ሱዳን በማናለብኝነት በሽመል አካባቢ ተጨማሪ ወረራ አካሂዶ የኢትዮጵያውያን እርሻዎችን በማቃጠል ሰፊ ጦር በደረዶ አካባቢ ማስፈሩን መረጃዎች አረጋግጠዋል። መንግስት ነኝ ካለ በአዲስ አበባ ያለው ቡድን ለህዝቡ እንዲታደግ ቢጠየቅ ከሱዳን ባለስልጣኖች ጋር ወያኔዎች ተወያይተው ሁሌም በክረምት የሁለቱ ወገን አርሶ አደሮች ይጋጫሉ በሚል አልፈውታል ተብሏል። ሱዳን ስላሰፈረው የጦር ኃይል ግን ምንም ተጨማሪ የተባለ የለም። የሀገራችንን መሬት ሊቀንስ ተነስቶ ስለመደመር የሚያወሳው አዲሱ ሹም ሱዳንን በተመለከተ ከመለስ ዜናዊ የተለየ አቋም ማሳየት እንዳቃተውም ታዛቢዎች ገልጸዋል። ሜቴክ የተባለው የወያኔ የመዝረፊያ ድርጅት የስኳር ፕሮጀክቶችን ለመገንባት የተሰጠውን ኮንትራት የሰረዙ የስኳር ኮርፖሬሽን ባለስልጣኖች ከወያኔ ከፍተኛ ባለስልጣኖች ከፍተኛ ዛቻና ማስፈራሪያ ሲደርሳቸው የነበረ መሆኑን የስኳር ፕሮጀክቶች ኮርፖሬሽን ኃላፊ ለወያኔው ፓርላማ ንዑስ ኮሚቴ ሪፖርት ባቀረበበት ወቅት አጋልጧል። የምትወስዱት እርምጃ ከግንብ ጋር የሚያጋጫችሁ በመሆኑ አርፋችሁ ተቀመጡ በማለት ያስፈራሯቸው እንደነበር የጠቀሰው ባለስልጣን የፓርላማ አባላት ጭምር ሜቴክን በመደገፍ ሲያዋክቧቸው እንደነበር በመግለጽ ወቀሳውን አስተላልፏል። ሜቴክ 10 በላይ የስኳር ፋብሪካዎችን ለመገንባት በርካታ ሚሊዮን ብር አባክኖ መቅረቱ ይታወቃል። በቅርቡ በቤኒሻንጉል ጉሙዝ አካባቢ የተነሳውን ግጭት አስመልክቶ በግጭቱ ተሳትፈዋል ወይም ለመቆጣጠር ክፍተት አሳይተዋል የተባሉ ባለስልጣኖች ከኃላፊነት የተነሱ መሆናቸው ተነገረ። የአካባቢው ፖሊስ ኮሚሽነር ጨምሮ 4 የአካባቢው ከፍተኛ ኃላፊዎች ከስልጣን የተነሱ ሲሆን 11 ፖሊሶች ተባረዋል ተብሏል። ባለፉት ሳምንታት በአካባቢው በተነሳ ግጭት የተነሳ ከ10 በላይ ሰዎች ህይወታቸውን ማጣታቸውና ሌሎች በርካቶች መቁሰላቸው ይታወሳል። ሰኞ ምሽት በባህር ዳር ከተማ በሚገኘው የቅዱስ ጊዮርጊስ ካቴድራል አካባቢ የእሳት አደጋ ተነስቶ ጉዳት ማድረሱ ተዘግቧል። ባደጋው በካቴድራሉ ዙሪያ የነበሩ 9 የንግድ ሱቆች ወደሙ ከመሆናቸው በስተቀር በሰው ላይ የደረሰ ጉዳት እንደሌለ ተነግሯል። ያደጋው መነሾ ምን እንደሆነ እስካሁን ያልታወቀ ሲሆን እሳቱ ወደ ካቴድራሉ ከመስፋፋቱ በፊት መጥፋቱም ታውቋል። የአሜሪካ መንግስት የውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ኃላፊ በሚል ቲቦር ናጊን መሾሙ ታወቀ። ቲቦር ናጊ ያማሞቶን የሚተኩ ሲሆን በኢትዮጵያ አምባሳደር ሆነው የሰሩ ዲፕሎማትና አፍቅሮተ ወያኒ የሚያወዛውዛቸው ናቸው ሲሉ ታዛቢዎች ተችተዋል። በኢትዮጵያ ያለውን የፖለቲካ ሂደት ከተነሰሱት አንዱ የሆኑት ያማሞቶ በጥሮታ ከቦታው ሲርቁ በቲቦር መተካታቸው ለወያኔ አሁንም የሚያመች ሁኔታ መከተሉን የጠቀሱ የፖለቲካ ተንታኞች ቲቦር ናጊ ከወያኔ አዛውንትና ከአዲሱ ሹም ለማን እንደሚያደሉ ግን ገና አልታየም ብለዋል። በአዲሱ ሹም ጋባዥነት ወደ ሀገር ተመልሶ የነበረው ሌንች ወለታ ወደ ነበረበት አውሮፓ ተመለሰ ቢባልም በቅርቡ በሰጠው ቃለ መጠይቅ አሁንም ብሔርን መሰረት ያደረገ አወቃቀር ክልልን የሚመርጥ መሆኑን ገልጾ በበደነው ፍጅት እጄ የለበትም ሲል አስተባብሏል። ለንጮለታን በወንጀል የሚከሱት ክፍሎች በበደነው ብቻ ሳይሆን በደብረ ብርሃን ቀይ ሽብር በማካሄዱ፣ በአሶሳ የአማራ ፍጅት ከሻቢያ ጋር ሆኖ በመካፈሉ፣ ከኦሮሚያ እስላሚያ መሪ ሼክ ጃራ ጋር በመሆን በባሮቱም ሳም ግድያ እጁ አለበት በሚልም ነው በሚል የተከሱ ክፍሎች ሊንጮ በደነን አላቀውም ከመለት ባሻገር እነዚህን ክሶች በተመለከተ የሰጠው ምንም ምላሽ የለም ብለዋል። ኦዴት እነ ሊንጮን ጋብዞ በስሩ ለማድረግ ወይም ለማንሳፈፍ ያቀደው ተሳክቶለታል ያሉ ክፍሎች ተቀማጭነቱ ኤርትራ የሆነው ዋናው ኦነግ ግን የሽንግግር መንግስት መስረታ እውን ካልሆነ አንገባም በሚል መጽናቱ ሊታወቅ ችሏል ብለዋል። የሽንግግር መንግስት ይመስረትን የህዝብ ጥያቄ ለማጨናገፍ የአዲሱ ሹም ጭፍራዎች ቢጥሩም ይህ የህዝብ ጥያቄ ሰፊ ተቀባይነትን ያገኘ በመሆኑ አንዳንድ ወደ አዲሱ ሹም ሊገቡ ተነስተው የነበሩ ቡድኖችም ሸርተት ብለው የሽግግር መንግስት ማለቱን ተያይዘውታል ተብሏል። የሽግግር መንግስት ደጋፊ ኃይሎች ግን እርስ በርስ ሲገናኙና ሲወያዩ አልታዩም ሲሉ ታዛቢዎች መተቸታቸው አልቀረም። የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው።
ለአመታት ሻቢያን ሲታገል የቆየውና ራሱን የቀይ ባህር የአፋር ዲሞክራሲያዊ ድርጅት ብሎ የሚጠራው ቡድን መሪ ኢብራሂም ሃሩን ሻቢያ እርቅና ሰላም ቢልም ከአፍራሽ ስራው የሚታቀብ አለመሆኑ ኢትዮጵያ ከፍተኛ ጥንቃቄ ልታደርግ ይጠበቅባታል ብሏል። በዓለም አቀፍ ደረጃ ያሉም የፖለቲካ ታዛቢዎች በአሜሪካና ሳውዲ ቻና የአልጀርሱን ውሳኔ የተቀበለው የአዲስ አበባው ቡድን የዓለም የፖለቲካ መድረክ በጭራቆች የተሞላ መሆኑን መረዳት የተሳነውና ፍቅር ፍቅር ይያለ ራሱን አጣሎና ለሻቢያ ሰለባ ሆኖ ኢትዮጵያን የሚያስጠቃ ይመስላል ብለዋል። በፖለቲካው መስክ ሻቢያ ወያኔን ጥጋ ሲዞታል የሚሉ ታዛቢዎች ጸረ ኢትዮጵያ ጸረ አማራ ግቡን አሁንም ለቅንጣት የተወላለ መሆኑ በቂ መረጃ አለ ሲሉ ተችተዋል። ለወያኔ አመራር የትግራይን የበላይነት በሚገባ አላስጠበቀም የሚሉ አክራሪ ወያኔዎች ጉባኤ ተደርጎ አዲስ የወያኔ አመራር እንዲመረጥ እየተወተ መሆኑ ታወቀ። አክራሪ ወያኔዎች አሁን እየታየ ያለውን ሂደት በበጎ እንደማያዩት ከገለጹ የቆየ ሲሆን ከአዲሱ ሹም ጋር የገጠሙትን የወያኔ ባለ አፍቅሮ አሜሪካ መሪዎች ቀድሞም የሻቢያ ታዛዥ የሆኑ ኤርትራውያን ናቸው ሲሉም መኮንናቸው ሊታወቅ ተችሏል። በወያኔ መሃል ያለው ክፍፍልና መሬትን ለሻቢያ ለመስጠት የተወሰደው ውሳኔ ቀውሳቸውን ያባባሰው ሲሆን ጦረታ የወጡ የመሰሉት አዛውንት ወያኔዎች ግን ስልጣናቸውን በሙሉ ደረጃ ለማቆየት ሴራቸውን አዘጋጅተዋል ተብሏል። ባለን መረጃ መሰረት በጦሩ ላይ ያላቸው ቁጥጥር ከተነካ አስፈላጊ የሚሉትን እርምጃ ለመውሰድ ወስነዋል ሲባል ከቻይና የመከላከያ ሚኒስቴር ባለስልጣኖች ጋርም ቤጂንግ በሚደረገው ጉባኤ የወያኔ ጀነራሎች የሚመክሩ መሆኑ ታውቋል። ሳይደፈርስ አይጠራም ያሉ ክፍሎች በመጪው ወራት ቀውሶች ተባብሰው ይመጣሉ ሲሉም ተንበየዋል። ሁሉን አቀፍ ሽግግር የተባለውን በግለሰብ አሸጋጋሪነት ለመተካት የተወሰደው ውሳኔ ኢትዮጵያን ለባሰ ቀውስ መዳረጉ አይቀርም ሲሉ ከስሜታዊ ትንታኔ የራቁ የፖለቲካ ታዛቢዎች አስጠንቅቀዋል።
በሌላ በኩል ከአሜሪካና ከእስራኤል የስለላ መዋቅሮች ጋር የተጠበቀ ግንኙነት ያለው ሰፊ የህዝብ ወገንም ለፍርድ ይቅረብ የሚለው ካሳ ከበደም ወደ አዲስ አበባ ማቅናቱ የደርግ ወንጀለኞችን ለመመለስና በይቅርታ ሽፋን ለማሰማራት የታቀደውን ከግብ ለማድረስ ነው ተብሏል። የአዲሱን ሹም መጪውን የአሜሪካ ጉዞ ዋና አዘጋጆች የእስራኤሉ ሞሳድ ሰራተኛ ኤፍሬም ኢሳክ፣ የሲያዩ ቁጥረኛ ሻለቃ ዳዊትና የክህደት አባወራ ምሁር ተብዮች መሆናቸው አይዘነጋም ተብሏል።
የመላኩ ተፈራቀኝች ሆኖና የኢሰፋም የማዕከላዊ ኮሚቴ አባል በመሆን ሲሰራ ቆይቶ በወያኔ ተሰዶ የአማራ ድርጅት መስርቻለሁና መሪ ነኝ ሲል የቆየው ተክሌሻው ከአጋሩ ከካሳ ከበደ ጋር በመሆን ወደ አዲስ አበባ መመለሱ አነጋጋሪ ሆኗል። ወደ ኢትዮጵያ ከመመለሱም በፊት ሊያግባቡት አሜሪካ ከተላኩት የወያኔ በአዴሉ ኮች ጋር ሰፊ ውይይት ማድረጉን አዲስ አበባ ሲደርስ ገልጿል። በአማራው ላይ ከመቼውም ጊዜ ባላነሰ ግፍና ጥቃት እየተፈጸመበት ባለበት ወቅት የግለሰብ ወደ ወያኔ ሊመለስ መወሰኑ አጠያቂ መሆኑ አልቀረም ያሉ ክፍሎች አዲሱ ሹምም ቢሆን አማራውን ለመከፋፈል የሚለውን የወያኔ የቆየ አቋም የሚጋራ እየመሰለ በመጣበት ራሳቸውን አማራ የሚሉ ልዩ ልዩ ቡድኖችን አሰማርቶና አናክሶ ማስቀጠሉ አማራውን ለማዳከም የታቀደ ነው ብለዋል። ኢትዮጵያዊ ኃይሎችን እያገለሉና እያዳከሙ የግንጠላ ኃይሎችንና ጠባቦችን ማቀፍ የሚለውን በአሜሪካ የተደገፈው ፖለቲካ የሞረሹን መሪ በስልት ተጉያ አስገብቷል ሲሉ የተቹን ክፍሎች በርክተዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግደም። ሁሌም ሰው ጠፋ እንደ በሚል ወደ ቀቢጸ ተስፋ ልንገባ ስንል ታሪክም አልዋሸ ህዝባችን አገር ወዳድና ጀግና ነው የሚል ክስተት ይመጣልናል። ሰሞኑን በተደረጉ ሰልፎች የግለሰብ ድጋፍ ቢንጸባረቅም የሀገራችንን ሰንደቅና የህዝቧን መሰረታዊ ጥያቄዎች ሲስተጋቡ በማየታችን ስንደሰት በዚያው ልክ ደግሞ 28 አመታት ታስረው የሚሰቃዩትን አጎረዳድ ዜጎች ምስል ያሽ ይፈቱ ባይም ጠፍቶ መገኘቱን በመጻፍ ታዝበናል። የታገልነውም ለመሰረታዊ ግቦችና ለዲሞክራሲ መሆኑን የተረሳ ከመስል ደረጃ መድረሱን መታዘባችንን ልንደብቅ አልቻልንም። በዚህ አሳዛኝ ክስተት መሃል ታዲያ ወይዘሮ እማወይሽ አለሙ አይነት ጀግና ብቅ ብላ አገር ወዳድ ኢትዮጵያዊ መሆን ማለት ምን እንደሆነ ለግርግር ሰለባዎቹ ሊነው የማይባል ትምህርት ሰጥታልናለች። ወያኔም ሆነ አዲሱ ሹምና አሜሪካ በቀደዱልን ቦይ መፍሰስ ሳይሆን ህዝቡ የጠየቀው የሽግግር መንግስት እውድ መሆን አለበት በማለቷ በሹሞቹ አሸርጋጆችና አድርባዮች ጅቦች ውግዘትን ስታገኝ፣ አቀኛ ዜጎች ግን ደጋግመሽ ንገሪን በሚል አክብረዋታል።
ነገር ግን ለኔም ውስጤን ያመመኝ ነገር አለ። ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይስ በነበረው ወይም ደግሞ በተቀደደልን ቦይ ልንፈስ ነው? የተከበራችሁ ወገኖቼ፣
ሽግግር መንግስት መጠየቅ ማለት ጸረ አዲሱ ሹም ማለት ነው ብለውና ይህንንም እንደ ቅዱስ አቋም ወስደው በመለፈፍ ቅጥረኞች ራሳቸውን እንዲያዋርዱ እድል ያገኙ ሲሆን፣ ይህን ንግግሯን ነጻ ሆነ በተባለው ኢቲቪ ለኢትዮጵያ ቴሌቪዥን ሳንሱር መደረጉ፣ ተቆርጦ መውጣቱ፣ የአዲሱ ሹም የፕሬስ ነጻነት ልኩም በግሃድ ይዘቱ ያው ያየነው የኖርነው አፈና መሆኑም አጋልጦታል። የኢትዮጵያ ህዝብ ማንንም ግለሰብ ሆነ ቡድን በአምባገነንነት በላዩ ላይ እንዲወዘፍበት ከቶ አይፈልግም። አጼው ስዩም መለኮት ነኝ በሚል ባለፍጹም ስልጣን ሆነው ለ44 ዓመታት የነገሱበትን በቃ ብሎ ታግሎ በህዝባዊ አብዮት አስወግዶታል። ደርግም ጊዜያዊ ወታደራዊ መንግስት ሲል የለም፣ ጊዜያዊ ህዝባዊ መንግስት ብለን የታገልነው ሂደቱና አዝማሚያው ወደ አንድ ቡድን ወይም ግለሰብ አምባገነንነት መሆኑን በጊዜ በመረዳታችን ነበር። ከአንድ አዋቂ ነኝ ባይ ግለሰብ ሆነ ቡድን በበለጠ የሀገራችን ጉዳይ ይመለከተናል የሚሉ አገራዊ ኃይሎች ምክክርና ህብረት የበለጠና የተሻለ ይሆናል የሚለው አቋማችንና አምነታችን የጸና በመሆኑ አምባገነኖችን በዲሞክራሲያዊ አስተዳደር ለመተካት የሽግግር መንግስት መመስረቱ ወይዘሮ ማዋይሽ እንዳለችው ወሳኝና የግድ ነው ብለን ለአመታት ጸንተን ታግለናል። የሽግግር መንግስት አስፈላጊነቱንም ጫና የሰጠነው የሀገራችን ችግሮች ውስብስብና ብዙ በመሆናቸው የጋራ ጥረትና ተሳትፎን ጠያቂ መሆናቸውን በመረዳትም ነው። ብቸኛ ግንባር ቀደም ፓርቲ ወይም ግለሰብ የሚለው የከሰረ ምርጫና አካሄድ መሆኑን ማስረዳትና ማስረገጥ ከጀመር አመታት ማለፋቸውንም የማያውቅ የለም ብለን እናምናለን። ዛሬ በዚህ በዛ ሊያወግዙን የሚጥሩ ሰዎችና ቡድኖች የደርግን ብቸኛ ኢሰፓ ተቀብለውና አቅፈው የቆዩ መሆናቸውን መጥቀስ የግድ ይሆንብናል። አንዳንዶቹም የዚሁ ብቸኛ ገዢ ፓርቲ አመራር አባል እንደነበሩ ብዙዎች አረሱም። የጊዜያዊ ህዝባዊ መንግስት ወይም ሁሉን አቀፍ የሽግግር መንግስት ምስረታ አማራጮችን የተቃወሙን ሁሉ ወደዱም ጠሉም የአምባገነንነት ጠበቃ ሆነው አገራችንን እንደጎዷት ታሪክ የመዘገበው ነው። የሽግግር መንግስት ማለት ለመንግስት ትንግርት አለን በሚለው ግለሰብ ባይወደድ አይገርመንም። ግለሰቡ በኢየሱስ ተመርጧልና እሱን መተቸት ጸረ ኢየሱስ መሆን ነው ያሉን ሁሉ የሽግግር መንግስት ሲባል ጸረ እሱ መሆን ነው ብለው መጮሃቸው የሚጠበቅ ነው። ህዝባችን በሺዎች ደረጃ ደሙን ያፈሰሰው መንግስቱ በመለስ መለስ በሌላ አምባገነን እንዲተካ አይደለም። ህዝብ የታገለው መብቱን ለማስከበርና የስልጣን ምንጭ መሆኑን ለማስረገጥ ነው። ይህ ትግሉንና የጠበቀውን ድል ማንም ሊነጥቀው ወይም ተክቶት ባለቤት ሊሆን አይፈቅድም። ሁሉን አቀፍ የሽግግር ሂደት ለዴሞክራሲ እውነት አማራጭ የለውም። ሌላው ሁሉ የአምባገነንነት ጎዳና ምርጫ በመሆኑ የማንቀበለውና የምንታገለውም ይሆናል። ይህንን የተረዳው አሜሪካ በኢትዮጵያ ህዝባዊ መንግስት እንዳይመሰረት ቀጣይ የሆነውን እርኩስ ሻጥሩን በመቀጠል ላይ ባለው ሂደት ለምሳሌ ኢህአፓ ምንም አይነት ተሳትፎና ሚና ሊኖረው አይገባም በሚል ወስኖ መንቀሳቀሱን የምናውቀው ነው። ለምን ሲሉት የድርጅት የኛን ብሔራዊ ጥቅም ይጻረራል ወዘተ በሚል የትግላችንን ሂደት ሊቆጣጠር ባደረገው ጥረትና ስብሰባ ኢህአፓን ለማግለልና ከጥቅም ውጭ ለማድረግ መወሰኑ ምስጢር አይደለም። አሜሪካ ነጻና ለሀገር ተቃሚ የሽግግር ሂደትን አይፈልግም። አሜሪካና ቡችሎቹ የተነሰሱት ሴራ አዲሱን ሹም ድጋፍ ሰጥቶና በዙሪያው መሰሎቹን በ1983 ዓመተ ምህረት እንደተደረገው ሰብስቦ ምርጫ የሚለውን ቧልታ አቀነባብሮ ኢህአደግ ተብየውን ለስኖ ማስቀጠል ነው። ይህን ሀቅ አልቀበል በሚል አገርን ለጉዳት የሚዳርጉት ሁሉ ህዝብ ይቅር የሚላቸው አይሆኑም። ይህን ሀቅ መረዳት አቅቷቸው የግለሰብን አምባገነንነት ምርጫ ወደፊት የሚያመጡ ሁሉ ታሪክ የሚያወግዛቸው ይሆናሉ። ትግል ሲካሄድና ዜጎች የደም ግብር ሲከፍሉ የቆዩት ጉልቻ ለመቀያየር እንዳይደለ ሁሉም ያውቃል። የህዝብን ትግል ባጭር ለመቅጨትና ለማደናቀፍ የተወሰደውንም የአሜሪካኖች ሻጥር ሁሉም ማወቅ ያለበት ነው። ደግሞ መጃጃል አይፈቀድልንም፣ አገርን ማጣት እንችላለንና። ከሻቢያ ታረቅን ብሎ መፈንደቅ ለመሆኑ ምን ይባላል? እብደት? አዲሶቹ ሹሞች የፕሮቶኮል ትርጉምን ስተው ቢያሳፍሩንም ጠቅላይ ሚኒስትሩ ቦሌ ድረስ ተጉዞ የውጭ ጉዳይ ሚኒስትር ያውም የሻቢያን እየተቀበለ ከዚህ በላይ ግን የሀገርን ጥቅም አሳልፈው የሚሰጡ እርምጃዎችን መውሰዳቸው ባያሌው እየጎዳን ነው። ሻቢያ መፈንደቁና ሰላምና እርቅ ፈላጊ መስሎ መገኘቱ የሚጠበቅ ነው። የኢትዮጵያን መሬት መውሰድ ብቻ ሳይሆን በየዋሆቹና ፍቅርና መደመር ሰባኪዎቹ አማካኝነት ዳግም ኢትዮጵያን የሚበዘብዝበትን አመርቂ ዕድል አግኝቷል። የሚገርመው የሀገር መሬት በዚህም በዚያ ሲቀነስ ደመርን በሚል ሽፋን አገራችንን ሲጎዱ እሰየው ባዩ መብዛቱ ነው። በአሜሪካኖች የሚጠነሰሱ ለውጦች ሁሉ የራሳቸው መለያና ህዝብን መሳቢያ መንገድ አላቸው። ቢጫ ባንገት ላይ የሚሆን ጨርቅ፣ የሁለት ጣት የድል ምልክት ወዘተ። መደመር የሚለው ቃልም የዚሁ አካልና ነጸብራቅ ነው። በአጠቃላይ ምህረት የሚለው ይቅርታ፣ ፍቅር ወዘተ ወንጀለኞችን ለፍርድ እንዳይቀርቡ ማድረጊያ ዘዴ ሲሆን፣ መደመር ደግሞ ያሉ ተጨባጭ ልዩነቶችና ቅራኔዎችን ደፍጥጦ በመደመር ፈሊጥ ድብልቅልቁን ማውጣት ነው። ማንኛው ኢትዮጵያዊ ነው ከአዲሱ ሹም ቀኝ እጆች ከወያኔዎቹ ደብረሲኦልና አርካባ አይነቶቹ ጋር የሚደመር? ማን ነው ከሰው በላ ደርጎችና የቀሽብር ወንጀለኞች ጋር ልደመር ብሎ የሚስማማ? ያልደረሰበት ግልግል ያውቃል እንዲሉ ያልቆሰሉ ያልደሙ የቀነሱንን እቀፉ ሲሉን መቀበሉ ቢያዳግተን ከቶም አይፈረድብንም። በመሆኑም የሽግግር ሂደትን ሊሰርዙ ወይም ሊያስወግዱ የተነሱ ክፍሎች የኢትዮጵያን መከራና ጭቆና አስከታዮች ናቸው። ባሉት ተጨባጭ ቅራኔዎች አንጻር ከድርጅቶችና ኃይሎች ህብረት ማጣት አንጻር ስናየው የሀገራችን ችግሮች ከባድና በቀላሉ ምላሽ የሚያገኙ አይደሉም። ድርጅቶችና የህዝብ ተወካዮች በሞላ መክረውና ተስማምተው ህዝብን በዚሁ ዙሪያ ሰብስበው ወደ ሽግግርና ነጻ ምርጫ የሚሄዱበት፣ የወያኔን ህገ መንግስት የሚሽሩበት፣ በህዝብ ይሁንታ የሚጸድቅ ህገ መንግስት አርቅቀው ወደ ነጻ ምርጫ የሚሄዱበት ሁኔታ መረጋገጥ አለበት። ሌላው አማራጭ ማለትም ግለሰብን ፈላጭ ቆራጭ ማድረጉ የታጨው ሰው ጥሩ ተባለ መጥፎ ውሎ አድሮ ወደ አምባገነንነት ማምራቱና መከራችንን መቀጠሉ የማይቀር ነው። ባጭሩ መፍትሄው አንድ ብቻ ነው፣ ዴሞክራሲያዊ ሽግግርን እውን ማድረግ። አዲሱ ሹም ካልገዛን የሚሉ በነጻ ከፈለጉት ሊመርጡ ይችላሉ እንጂ የደማንበትን የተሰዋንበትን ትግል ረግጦ በላያችን ላይ በራሱና በወያኔ አሜሪካ ፈቃድ ሊሰየም መቼም የምንፈቅድ አይሆንም፣ መሆንም የለበትም። ከረጅም ዓመታት ጀምሮ ለዲሞክራሲና ህዝባዊ መንግስት ስንዋደቅ የቆየ ነው። ወደዚህ የሚወስደን መንገድ ሁሉ አቀፍን የሽግግር መንግስት መሆኑንም በማስረገጥ ነው። አንዱን አምባገነን በሌላ ለመተካትና አውሬ አገዛዝን ለስለስ አርጎ ለመቀጠል ደማችንን አላፈሰስንም፣ አሰቃቂ ግብረስየልንም አልተቀበልንም። አሜሪካ ከወያኔ ግማሾቹን መሪዎች ኦህዴዶችን ሻቢያን አጣምሮ ልክ እንደ 1983 ዓመተ ምህረት የብዝበዛና ዘረኛ አገዛዝን ሊያሰፍንብን ተነስተዋልና መቋቋም መቻል አለብን። አሜሪካ አማራውን ማግለልና አከርካሪውን መስበር እንዳለ ሁሉ ኢያፓን ከጥቅሞች ማድረግ ማግለል ብሎ መነሳቱም የሚጠበቅ ነው። ከአጼው ዘመን ጀምሮ አሜሪካ ኢትዮጵያ ላይ ሊፈልል የፈለገውን ሁሉ ታግለን አክሽፈንበታልና ነፃና ኩሩ አገራችንን ስለምንሻ ለቀኝ ገዢ አንመችም። ኩራታችንም ይህ ነው። ይህ ብሔራዊ አቋማችን። ጀግናዋ ወይዘሮ በባህር ዳር የእናንተን ቧልት ያብቃ፣ እናንተ በቀደዳችሁት ቦይ አንፈስም፣ የሽግግር መንግስት መንገድ ነው የሚያዋጣው ያለችውን ለውጥ ፈላጊው አዲስ ሹም በቴሌቪዥን እንዳይተላለፍ ባዘዘው መሰረት ታፈነ። ራሳቸውን አጋለጡ እንጂ መልእክታቸው በሚሊዮኖች ተደምጧል። ህዝብ ሁሉ የሚለው ነውና አሁንም የሽግግር መንግስት፣ አሁንም ሁሉም የፖለቲካ እስረኞች ይፈቱ፣ አሁንም የኢህአፓ እስረኞች ይፈቱ መባሉ ቀጣይ ይሆናል። ይህን የዴሞክራሲ ፍላጎት አፍነው በላያችን ላይ የግለሰብ ወይ አውራ ፓርቲ አምባገነንነት ሊጭኑበት እየጣሩ ያሉት ሁሉ ከባድ ስህተትን እየፈጸሙ ነውና የዚህ የአድህሮትና የዘረኞች ምርጫ እንዲርቁ እናሳስባቸዋለን። የሽግግር መንግስት ሂደት ይጀመር። የግለሰብ ወይም የአንድ ቡድን አምባገነንነት በሀገራችን ከእንግዲህ አይጸናም። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል።
በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ ሰኔ 22 ቀን 2010 ዓመተ ምህረት የወያኔ የትምህርት ፖሊሲና ውድቀቱ የትምህርት የመጨረሻ ግብ የአንድን ሀገር ህዝብና ኑሮ ሊያሻሽል የሚችል እውቀትና ችሎታ ተማሪዎች ቀስመው ያንን ወደ ሳይንስና ቴክኖሎጂ በመለወጥ የሀገሪቱ እድገትና ስልጣኔ እንዲፋጠን ማድረግ ነው። በሀገራችን በኢትዮጵያ ዘመናዊ ትምህርት መሰጠት ከተጀመረበት ከ19ኛው ክፍለ ዘመን አጋማሽ ጀምሮ ትምህርት ለሀገሪቱ ልጆች በጥራትና በእኩልነት እንዳይሰጥ ብዙ ጥረቶች ሲደረጉ ቆይተዋል። በዚህ ምክንያት ኢትዮጵያ በከፍተኛ የእድገትና ስልጣኔ ደረጃ ላይ ልትገኝ አልቻለችም። ከሁለተኛው የዓለም ጦርነት በኋላ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት United Nations Education Scientific and Cultural Organization የአሜሪካ መንግስት ዓለም አቀፍ የልማት ድርጅት United States Agency for International Development እና የዓለም ባንክ World Bank ገነው ወጥተው እነዚህን ድርጅቶች በመጠቀም ምዕራባውያን በሌሎች ሀገሮች በሁሉም መስክ ኢኮኖሚውን ፖለቲካውንና ማህበራዊ ዘርፉን ለመቆጣጠር በወሰኑት መሰረት በተባበሩት መንግስታት ጽህፈት ቤት ስር የተቋቋመው ድርጅት የትምህርት የሳይንስና የባህል ድርጅት አማካኝነት በ1961 ዓመተ ምህረት በአዲስ አበባ ከተማ ከሁሉም የአፍሪካ አገሮች የተወከሉ የትምህርት ባለሙያዎች የሚገኙበት ስብሰባ ተካሂዶ አጠቃላይ ትምህርት ዩኒቨርሳል ኤዱኬሽን ከአንደኛ እስከ አራተኛ ክፍል እንዲሰጥ ተደርጎ ፕሮግራሙ በ1972 ዓመተ ምህረት እንዲጠናቀቅ አስወሰኑ። በዚህ ውሳኔ መሰረት የዓለም ባንክ በኢትዮጵያ አጠቃላይ ትምህርት መሰጠት አለበት ብሎ በመወሰን ከ1963 እስከ 64 ዓመተ ምህረት 82 የትምህርት ባለሙያዎችን 51 ኢትዮጵያውያንና 31 የውጭ ዜጎች የተሳተፉበት የትምህርት ዘርፍ ክለሳ ኤዱኬሽናል ሴክተር ሪቪው ESR እንዲዘጋጅ ተደረገ። ይህ ሴክተር ሪቪው ተብሎ በኢትዮጵያ ውስጥ የሚታወቀው የትምህርት ክለሳ ትምህርት በ8ኛ ክፍል እንዲቆም የሚያደርግ የሁለተኛ ደረጃ ትምህርት ቤት ተማሪዎች ቁጥር እንዲቀንስና እንዲሁም አጠቃላይ ትምህርት ከአንደኛ እስከ አራተኛ እንዲሰጥ የሚያደርግ ፕሮግራም ነበር። በዚህ ወቅት ነበር ትምህርት በጥራት ለህዝብ ልጆች እንዲሰጥ እንዲሁም የመምህራን የመነሻ ደሞዝ ስኬል እርከን ጭማሪ ፍትሃዊ በመምህራን ፍላጎት ላይ የተመሰረተ የዝውውር ስርዓት እንዲሰፍን የትምህርት ክለሳ ፕሮግራሙ ወይም ሴክተር ሪቪው የአገሪቱን ተጨባጭ ሁኔታ ግምት ውስጥ ያላስገባ መምህራን ወላጆች ተማሪዎች ያልተሳተፉበትና አስተያየት ያልሰጡበት የክለሳ ፕሮግራሙ ከስራ ላይ ከመዋሉ በፊት የሙከራ ጊዜ ተሰጥቶት ሊያስከትል የሚችለው ጠንካራና ደካማ ጎኖች ሳይታዩ በተግባር ላይ እንዲውል የተዘጋጀ በመሆኑ ለአዲስ ተቀጣሪ መምህራን የተወሰነው 153 ብር መነሻ ደሞዝ ስኬል በቂ አለመሆኑን በመግለጽ ጥናቱ በአዲስ አበባ በአንደኛ ደረጃ ትምህርት ቤቶች በሚያስተምሩ መምህራን ላይ የደሞዝ ቅነሳ የሚያስከትል በመሆኑና ትምህርት በ8ኛ ክፍል ተገድቦ እንዲቆም የሚያደርግ መሆኑን በመግለጽ የኢትዮጵያ መምህራን ማህበር ኢመማ አጥብቆ ተቃወመ። በተጨማሪ ትምህርት ለሁሉም ይሰጥ፣ ድህነት ወንጀል አይደለም የሚሉ መፈክሮችን በማንሳት ታግሏል። በመስከረም ወር 1966 ዓመተ ምህረት በአርባ ምንጭ ከተማ በተደረገው የኢመማ ጉባኤ ላይ የሴክተር ሪቪው ጉዳይ አጀንዳ ሆኖ ቀርቦ ተሰብሳቢዎቹ በጉዳዩ ላይ ከአዲስ አበባ ዩኒቨርሲቲና ከኮተቤ መምህራን ኮሌጅ በሁለት መምህራን ተጠንቶ የቀረበውን ጥናት አድምጠው ተተወያዩ በኋላ ሴክተር ሪቪው ተግባራዊ እንዳይሆን ወሰኑ። ለዚህና ለሌሎችም የመምህራን ጥያቄዎች መልስ እንዲሰጥ የጊዜ ገደብ ወስኖ ለኃይለ ሥላሴ መንግስት አቀረበ። ለጥያቄዎቹ መልስ የማይሰጥ ከሆነ መምህራንን የሥራ ማቆም አድማ እንደሚጠራ ለመንግስት አሳወቀ። በስርዓቱ በኩል መልስ ባለመሰጠቱ የካቲት 11 ቀን 1966 ዓመተ ምህረት በሀገሪቱ በሙሉ ሴክተር ሪቪውን በመቃወም የመምህራን የደሞዝ ስኬል እንዲጨምር፣ ትምህርት ለሁሉም እንዲሰጥ በመጠየቅ፣ ድህነት ወንጀል አይደለም በማለት አገር አንቀጥቅጥ ሰላማዊ ሰልፍ በማድረግ ለአንድ ወር የስራ ማቆም አድማ ተመታ። ለትምህርት ጥራትና ለመምህራን የኑሮ መሻሻል ትኩረት በመስጠት የተጀመረው የመምህራን ትግል ህዝብ ውስጥ ሰርጾ ከሌሎች የህብረተሰብ ክፍሎች ማለትም የታክሲ ነጂዎች፣ የተማሪዎች የሰራተኞች የወታደሮች የእምነት ተቋማት የሴቶች ወዘተ ጥያቄዎች ጋር በመታገል የአጼው ስርዓት እንዲወገድ በማድረጉ በኩል ከፍተኛ አስተዋጽኦ አድርጓል። ደርግ የተባለው የወታደሮች ቡድን ሰኔ 21 ቀን 1966 ዓመተ ምህረት ተመስርቶ የህዝብን ትግል ለመቀማት እንቅስቃሴ ያደረገ በነበረበት ወቅት ኢመማ በጳጉሜ ወር 1967 ዓመተ ምህረት በጅማ ከተማ የማህበሩን አጠቃላይ ጉባኤ ጠርቶ መምህራንን፣ ተማሪዎችን፣ ወላጆችንና የትምህርት ባለድርሻዎችን ያላካተተውን በደርግ የተቋቋመውን የሥርዓተ ትምህርት ኮሚቴንና የትምህርት ዝግጅትን ተቃወመ። ከህዝብ ጎን በመቆምም ዲሞክራሲያዊ መብቶች እንዲከበሩ፣ ጊዜያዊ ህዝባዊ መንግስት እንዲቋቋም ወዘተ በመጠየቅ ለጥያቄዎቹ መልስ የማይሰጥ ከሆነ ህዳር ወር 1968 ዓመተ ምህረት የሥራ ማቆም አድማ እንደሚያደርግ ወሰነ። ደርግ ከማህበሩ ለቀረበው ጥያቄ መልስ በመስጠት ፈንታ ከጥቅምት ወር 1968 ዓመተ ምህረት ጀምሮ የኢመማን አመራርና አባላቱን ገደለ፣ አሰረ፣ ከአገርም እንዲሰደዱ አደረገ። የማህበሩን ገንዘብም ዘረፈ፣ ጽህፈት ቤቱንም ዘጋ። በ1971 ዓመተ ምህረት ጀምሮ ደርግ ኢመማን እንደ አንድ የፖለቲካ ክንፍ አድርጎ በመመስረት መጠቀሚያ አደረገ። ኢመማና መምህራን ለትምህርት ጥራት ያደረጉት ጥያቄ ተግባር ላይ ሳይውል ደርግ ወድቆ ወያኔ ስልጣን ያዘ። እንደ ሴክተር ሪቪው በመዋቅር ማስተካከያ ፕሮግራም ስም የዓለም ባንክና የዓለም አቀፍ ገንዘብ አበዳሪ ድርጅት አጋዥነት አዲሱ የትምህርት ስልጠና በሚል ስም ጎሳን መሰረት አድርጎ የተነደፈው ትውልድ ገዳይ የትምህርት ፖሊሲ በ1986 ዓ.ም ተግባር ላይ እንዲውል ተደረገ። ፖሊሲው አገር በቀል ማለትም መምህራንን፣ ተማሪዎችን፣ ወላጆችንና የትምህርት ባለድርሻዎችን ሳያካትት የባዕዳንን ጥቅም ለማስጠበቅ የተዘጋጀ ነው። የኢትዮጵያ መምህራን ማህበር ኢመማ ገና ከመነሻው ይህን የትምህርት ፖሊሲ ትውልድ ገዳይና የትምህርቱን ስርዓት አዘቅት ውስጥ እንደሚከት በመረዳት ተግባራዊ እንዳይሆን ለኢትዮጵያ ሕዝብ አሳውቋል። ለዚህም በጽናት በመቆሙና በመታገሉ አባላቱ ተገድለዋል፣ ታስረዋል፣ ከስራ ተፈናቅለዋል፣ ለስደትም ተዳርጓል። የወያኔ አገዛዝ ደርግ እንዳደረገው ሁሉ የማህበሩን 12 ሚሊዮን ብር ዘርፏል። ማህበሩን በተለጣፊው ቁጥጥር ስር እንዲውልም አድርጓል። በዓለም አቀፍ ደረጃ በጥቅሉ የትምህርት ጥራት ሲባል ጤናቸው የተጠበቀ ከልጅነት እድሜያቸው ጀምሮ በእድገታቸው ላይ አስፈላጊ ክትትል የተደረገበት የቤተሰብ የትምህርት ቤትና የመምህራን ድጋፍ ያልተለያቸው ተማሪዎች ማፍራትን ለትምህርት አስፈላጊ የሆኑ ዕቃዎች ማለትም ወንበር፣ ጠረጴዛ፣ የመማሪያና የላብራቶሪ ክፍሎች መሳሪያዎቻቸውና ቤተ መጻሕፍት ወዘተ መሟላትን በትምህርት ባለሙያዎች ማለትም በመምህራን፣ በተማሪዎች፣ በወላጆችና በትምህርት ባለድርሻዎች የተዘጋጀ ሥርዓተ ትምህርት፣ መጻሕፍት፣ ካሪኩለምና የትምህርት ዝግጅት መኖርን ተማሪዎችን ማዕከል ያደረገ የሙያ ብቃት ያላቸው የሙያ ስልጠና የሚያገኙ በትምህርቱ ላይ ሙያዊ አስተያየት የሚሰጡ ምርምርና ጥናት የሚያደርጉ መምህራን ለስራና ለአካዳሚ ነጻነት አመቺ ሁኔታ ለመምህራን በመፍጠር ትምህርትን ለተማሪዎች ማቅረብን አስፈላጊውን ምዘና አልፈው ለሕዝብ ለአገር እድገትና ስልጣኔ የተማሩትን ዕውቀትና ችሎታ በስራ ላይ ሊያውሉ የሚችሉ ምሁራንን ማፍራትን ያጠቃልላል። ወያኔ ለ27 ዓመታት ሲፈጽመው የቆየው ከላይ ከተጠቀሱት ለትምህርት ጥራት ወሳኝ ከሆኑ ተግባራት በተቃራኒው ነው። በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የወያኔ አገዛዝ በትምህርቱ ዘርፍ የፈጸመውን ዘርፈ ብዙ ወንጀል በተለያዩ ወቅት ለመምህራን፣ ለተማሪዎችና ለወላጆች እንዲሁም ለህዝብ ሲገልጽ ቆይቷል። ለመጥቀስ ያህልም በኢትዮጵያ የትምህርት ጥራት እንዲወድቅ ለማድረግ የወያኔ አገዛዝ ለመምህርነትና ለትምህርት አስተዳደር ስልጠና ካድሬዎችን መመልመሉን የከፍተኛ ትምህርት እድል የሚያገኙት በብቃት ሳይሆን ለወያኔና ለተለጣፊ ድርጅቶች ታማኝ የሆኑ ካድሬዎች መሆናቸውን፣ መምህራን የሙያ ግዴታቸውን በብቃት እንዳይወጡ ለማድረግ ግድያ፣ እስራት፣ መሰደድ፣ ከስራ ማፈናቀልና የአካዳሚክ ነጻነት ያጡ መሆናቸውን የትምህርት ፖሊሲው እንዲሁም የመማሪያ መጻሕፍት በባለሙያዎች የተዘጋጁ አለመሆናቸውና ለተማሪዎች ትምህርት ሲሰጥ የቆየው የሙያ ስልጠና ባልወሰዱ የ10ኛ ክፍል ብሔራዊ ፈተና ማለፍ ባልቻሉ ወጣቶች በአማራ ክልል የአንደኛ ደረጃ ትምህርት ቤቶች ትምህርት የተሰጡ መሆናቸውን የእድሜ ክልላቸው ግምገማ ለማካሄድ በማይችሉበት ደረጃ ያሉ የአንደኛ የመካከለኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች መምህራንን እንዲገመግሙ መደረጋቸውን ለተማሪው ትምህርት የሚሰጥበት አካባቢ ማለትም የመማሪያ ክፍሎች፣ የመማሪያ መጻሕፍት፣ የላብራቶሪ ክፍሎችና ኬሚካሎች ወዘተ አመቺ ያልሆኑ መሆናቸውን በመዘርዘር ማቅረባችን ይታወቃል። በዚህ መግለጫ ወያኔ የሙያ ፍቃድ ምዘና በሚል በትምህርቱ ላይ የፈጸመ ባለው ጥቃት ላይ በጥቂቱ እናተኩራለን። ምዘና ዓላማ አለው። የውቀትና የችሎታ መለኪያ ነው። ግቡም ከፈተናው በተገኘው ውጤት መሰረት ባንድ የሥራ ቦታ ወይም የእድገት ደረጃ ላይ ለመመደብና ለትምህርቱ ጥራት አስተዋጽኦ እንዲያደርግ ነው። በወያኔው የትምህርት ሚኒስቴር በኩል በመስከረም ወር 2007 ዓ.ም ተመረጠ የመጀመሪያው የሙያ ፍቃድ ምዘናን በሚመለከት በትምህርት ሚኒስቴር ፌስቡክ ገጽ ላይ በተገለጸው መረጃ መሰረት 251000 መምህራንና የትምህርት ቤት አመራሮች የተመዘኑ መሆናቸውን ከነዚህም 38000 የሚሆኑ ነባር መምህራንና የትምህርት ቤቶች አመራሮች ወደ ማህደር ተግባር የተሻገሩ መሆናቸውን ይገልጻል። ምዘናውን አለፉ የተባሉት 38000 ከአጠቃላይ ምዘናውን ከተፈተኑት 251000 ሲቀነስ 213000 ወድቀዋል። ወደቁት በፐርሰንት ሲሰላ 84.86 ሲሆኑ ያለፉት ደግሞ በፐርሰንት 15.14 ብቻ ናቸው። ለወደቁት መምህራንና የትምህርት ቤት አመራሮች ምንም ተጨማሪ ስልጠና ሳይሰጣቸው በማስተማርና በትምህርት ቤቶች አመራርነት እንዲቀጥሉ ተደርጓል። ታዲያ የምዘና ጥቅሙ ምኑ ላይ ነው? ገንዘብንና የትምህርት ክፍለ ጊዜያትን ከማባከን ውጪ። እነሆ ከግንቦት 11 ቀን 2010 ዓመተ ምህረት ጀምሮ ከ90000 የሚበልጡ መምህራንና የትምህርት ቤት አመራሮች የሙያ ፍቃድ ምዘና እንደሚወስዱ ተገልጿል። ምዘናው የመሰናዶ መምህራንን ያላካተተ መሆኑን በተለይ በአማራው ክልል ማወቅ ተችሏል። ፈተናው እንደ 2007 ዓመተ ምህረት ግልጽነት የሌለው በስህተቶች የተሞላ መሆኑን ምዘናውን ከወሰዱ መምህራን ለማወቅ ተችሏል። ወያኔ የሙያ ፍቃድ ምዘና በመስጠት ላይ የሚገኘው በሀገራችን ውስጥ ህዝቡ ከግፍ አገዛዝ ነጻ ለመውጣት ሲያደርጋቸው በነበሩት ህዝባዊ ንቅናቄ ውስጥ መምህራን እንዳይሳተፉ ለማድረግና አቅጣጫ ለማስለወጥ ነው እንጂ ለትምህርት ጥራት አስቦ አይደለም። በሌሎች ሀገሮች በተለይም በአሜሪካ መምህራን በተማሩበት የትምህርት መስክ ተከታታይ የሙያ ስልጠና ይሰጣቸዋል። የማስተማር ፍቃድ ብዙውን ጊዜ እንግሊዘኛ የአፍ መፍቻ ቋንቋ ላልሆናቸው በማስተማር ሙያ ላይ ለተሰማሩ መምህራን እንግሊዘኛ መጻፍና ማንበብ፣ ሂሳብ የመማር ማስተማር መርሆችና በሚያስተምሩበት ትምህርት ዘርፍ እውቀት ላይ ፈተናዎች ይሰጣሉ። ፈተናውን ለሚፈተኑ መምህራን ጊዜ ተሰጥቶ ፈተናውን የሚወስዱበትን ቀን ራሳቸው መምህራን መርጠው ለሁሉም ፈተናዎች ለጥናት የሚያስፈልጉ እቃዎች በቤተ መጻሕፍት፣ በድረገጾች፣ ፈተናውን በሚሰጡ መስሪያ ቤቶችና በየትምህርት ማዕከላቱ ቀርበውላቸውና ለፈተናው ከተመደበው ጊዜ ላይ ግማሽ አንድ ሁለተኛ ሰዓት ተጨምሮ ነው የምዘና ፈተና የሚወስዱት። በተከታታይ ተፈተነው ምዘናውን ያላለፉት በመምህርነት ሙያ ላይ አይመደቡም። በኢትዮጵያ ግን ይህ ሁኔታ ባልተሟላበት ሁኔታ ነው ፈተናው እየተሰጠ ያለው። እነሆ ከ27 ዓመታት በኋላ የወያኔ የትምህርት ፖሊሲ ትውልዱን እንደገደለ፣ የትምህርቱን ጥራት ከምንም ጊዜ በላይ ቁልቁል እንደወረደ አገር ያወጠው ፀሐይ የሞቀው ያፈጠጠ ሀቅ መሆኑን የአገዛዙ መሪዎች ጭምር በተለያዩ ጊዜያት ውድቀቱን ማመናቸው ይታወቃል። ለትምህርቱ ውድቀት የመምህራን መብት ሲጣስ ዝምታ የመረጠውንና የሥርዓቱ ካድሬ ሆኖ ያገለገለውን ተለጣፊ ማህበር በማፍረስ መምህራን የራሳቸውን ኢማማ ደግሞ መልሶ ማቋቋም የቅድሚያ ተግባራቸው ሊሆን ይገባል። ለመምህራን መብት መከበር ጥራት ያለው ትምህርት ለሁሉም የሀገሪቱ ልጆች በእኩልነት እንዲሰጥ በአጠቃላይ ለዲሞክራሲያዊ ስርዓት እውን መሆን ብቸኛ ዋስትና ሁሉን አቀፍ የሽግግር መንግስት መመስረት ስለሆነ ለዚሁ ተግባራዊነት መምህራን ትግላቸውን ከመላተ ህዝቡ ጋር እንዲያስተሳስሩ በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ ይጠይቃል። ለትምህርት ውድቀት ምክንያት የወያኔ የትምህርት ፖሊሲ ነው። ጥራት ያለው ትምህርት ለሁሉም በእኩልነት እንዲሰጥ ትግሉ ይቀጥል። የትምህርት ባለቤት የኢትዮጵያ ህዝብ ነው።
የኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ እየገቡ አገራችንን ሲጎዱ ከርመዋል። ዛሬም የቆመ ያባራ ጉዳይ አይደለም። የሰሞኑ የሄርማን ኮሄን የአዞምባ ለዚሁ ጸያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተው እንኳን ማለትም የቱርኩን፣ የደርቡሹን፣ የጣሊያንን፣ የግብጽን፣ የእንግሊዝን ወዘተ ከአጼ ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኖአቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ ባግራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ታሲው ተወዳጅቶ ኢትዮጵያን በመዳፉ ስር ከደረገ በኋላም አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዘም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደን ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቀኝ ገዢዎቹን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቀኝ አገዛዝ ሰለባ በመሆኗና ባህላችንም ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ጸረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፈርጃ ልታወድም ካገዛሱ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በተገድሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ ባጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዘን በሉና የሶሻሊስትን ሰፈር መብረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የድርቅ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ህልውና ጉዳይዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ ሁለት ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነ ደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረድታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢህአፓ ሰራዊት የብተና ሴራ ከተካሄደም በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ኢህአፓ ብተናውን ተቋቁሞ ተመልሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ ብደግፍም ሻቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በእለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወያኔን አቅፋ ያደረሰችብን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ሀርማን ኮሆን ዛሬ ተመልሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙኝ ልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔን ሲደግፉ እንግሊዝና ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከመቶ ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስጥር በኦክስፋምና በእንግሊዝ ሌሎችም ተረድቶ ከ12 ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልእኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያ ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮሆንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለስልጣኖችን በሚመለከት ኦፕሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንቀስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካም ፈርጣጩና ቡከኑን መንግስቱ አግባብታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝምብነት እንዲገኝ ከተደረገ በኋላ እነ ኢዲያቅ ግን እንዳይገኙ ወያኔና ሻቢያ ያቀረቡትን ሐሳብ ደግፎ ያገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባን ያዙ ብሎ ፈቃድ ሰጪ የሆነው ኮሃን ነበር። ይሄው ኮሃን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ አገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጽያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮሃን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮሃን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖል ሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይተረስቶ ነው ዛሬ ኮሃን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳርዳር የሚባለው? እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምጽ ሬዲዮ ወደ አገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የጠቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያን ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንዳቀረበ ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምጽም ተባባሪዎቹ ሆነው በአገራችን ላይ ይዘምታሉ። ኢህአፓ ግን በጥረቱና በአባላቱ ቆራት ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነኮሆንና አሜሪካ ለዋሽንግተን የሚበጅ አስመሳይ ችግግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይኸው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥራችን ከአሜሪካ ህዝብ ጋር አይደለም። የዘንድሮ የፖለቲካ መሐይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ህዝብን በጥላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሞችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዴሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ ምስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል። አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስጣቸው ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የአገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስታቸው ለወያኔ ሙሉ ውድቀት እንታገል። የአገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ልናወድመው ቆርጠን ትግላችንን እናፋፍም። ድል ለኢትዮጵያ ሕዝብ የጋራ ጸረ ወያኔ ትግል።